ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 28 2009 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ጸጋዬ ያለው ስጋት የለኝም ያለው፣ እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን የማጨመር አርጊመንት ነው። ኢህአዴግ ግን አለ፣ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምን ሆነ
መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር
የለበትም ማለት እንግዲህ ምኞት ነው።
ለዚህ ምሽት ከያዝንላችሁ የኢትዮጵያ ጉዳይ ውይይት የተቀነጨበ ነው የሰማችሁት። አሁን ወደ ውይይቱ እናልፋለን።
በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ቀናት ይቀሩታል። እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሲሆን አይተናል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ባለፈው እሁድ በቢሾፍቱ ሆራ ሐይቅ እሬቻ በዓል ላይ በተከሰተው አደጋ ደግሞ የብዙዎች ሕይወት ጠፍቷል። ይህንንና ሌሎችም ወቅታዊ ጉዳዮችን አስመልክቶ ከሕግ ባለሙያው አቶ ሙሉጌታ አረጋዊ፣ ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚውን ረዳት መምህር ዶክተር ጸጋይ አራርሳን ጋብዘናል ለዚህ ውይይት። የውይይቱ ሁለት ክፍሎች ሰሞኑን ተላልፈዋል። ዛሬ የመጨረሻው ክፍል ይቀርባል። ጽዮን ግርማ ነች አወያየቻቸው።
ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳናቸው እናንተም ያነሳችኋቸው እንደዚሁም ደግሞ ስንዘገባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ?
ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር፣ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት።
አሁን እንግዲህ እነሱ ነገሮች ዶክተር ጸጋዬ ላቋርጦት ነው
ወደዛ ልመጣ።
ስጋቶቹን ከዛ በኋላ
ስጋቶችን እናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ምንድን ነው የተፈጠረው ክፍተት? በአጭር ቋንቋ ቢገለጽ ማህበራዊ ፍትህ እጦት አለ። የማህበራዊ ፍትህ እጦት ሲባል አንደኛ እውቅና ማጣት ነው። አሁን ይሄ ካልቸራል ሬኮግኒሽን የሚባለው ማለት ነው። የባህል እውቅና ማጣት፣ የኦቶኖሚ ማጣት፣ ደረሰ ቅድም ሲል እንደነበረው የራስን በራስ የማስተዳደር ራስን የመግለጽ መብት ማጣት፣ አሁን የማንነት ጥያቄዎች በየቦታው አሉ። ይሄ አንደኛው ጥያቄ ነው። ሁለተኛ የክፍፍል የኢኮኖሚያዊ ፍትሃዊነት እንዳልኩት የመሬት ነጠቃ፣ የስራ አጥነት፣ የቤት አጥነት፣ ኢኮኖሚያዊ ፍትሃዊነት እነዚህ ነገሮች አሉ። ሶስተኛ የውክልና እጦት ነው። ፖለቲካዊ ሬፕሬዘንቴሽን አለማግኘት እና ፖለቲካዊ ምህዳር አለመኖሩ፣ ለህዝብ የድምጽ ማሰሚያ ቦታ አለመኖሩ። ህዝቡ አሁን ተቃውሞዎች በሙሉ ካልቸራል ተርን ይዘዋል ይላል ጓደኛ ህዝቅኤል ገቢሳ እና ዘ ካልቸራል ተርን ሬዚስተንስ እየተወሰደ ነው ይላል። እና ይሄ ስለሆነ በዚህ ሁኔታ ውስጥ ስለሆነ አሁን ያለው ለውጥ እየመጣ ያለው እኔ ተስፋ እንጂ ስጋት አይታየኝም። እኔ የሚታየኝ ተስፋ የሚሆንበት ምክንያት ምንድን ነው? ይሄ መንግስት ይሄንን ያለውን ተቃውሞ ኮንቴይን ማድረግ መቆጣጠር እና ማረጋጋት አይችልም፣ አልቻለም። ስለዚህ የሚችል መንግስት እንዲመጣ ለማድረግ የለውጥ እንቅስቃሴ ላይ ስለሆነ ያለ ነው። ስጋት ለህዝብ ስጋት ይኖራል ብዬ አላስብም። በጣም ብዙ ሰው የሚፈራው መንግስትም ደጋግሞ ህዝቡን የሚያስፈራራበት የእርስ በርስ ጦርነት ይከሰታል፣ አገር ልትበታተን ትችላለች፣ ህዝብ ሊገዳደል ይችላል። ይሄ መሆን የሚችለው ኢህአዴግ እስካለ ድረስ ብቻ ነው። ምክንያቱም ኦሮሚያ ውስጥ ሰልፍ ሲወጣ የሚያነሱት ጥያቄ ባልተጠየቁበት ቦታ አማራ ክልል ወልቃይት የአማራ ነው ሲባል ፊቼ እኮ የኦሮሞ ነው ብለው ኦሮሚያና አማራን ለማጣላት ይሞክራል። ይናገራሉ። ወልቃይት አማራ ነው ሲባል ወልቂጤ እኮ የጉራጌ ነው፣ ወሊሶ እኮ የጉራጌ ነው የሚል ያሌለ አጀንዳ ይፈጥራሉ።
ስለዚህ
በሶማሊና በአማራ ክልል ስለዚህ የሚያስፈራኝ ሰው የሚፈራው እርስ በርስ ጦርነት ሊከሰት ይችላል፣ አገር ልትበታተን ትችላለች ምናምን የሚል ነው። ኢህአዴግ ካለ ብቻ ነው። እኔ እንደምረዳው ኢህአዴግ ችግር ፈጣሪ የችግር መንስኤ ሳይሆን ራሱ ችግር ነው። ኢህአዴግ ራሱ ችግር ነው። ኢህአዴግ እስከ ተነሳ ድረስ ከስልጣን እስከ ወረደ ድረስ ምንም አይነት ስጋት በአገሪቱ ላይ ይኖራል ብዬ አልሰጋም።
አቶ ሙልጌታ ወደ እርሶ ልምጣ። ይሄንኑ ጥያቄ ነው ለእርሶ ምሰነዝረው። እንደሰሙት ዶክተር ጸጋዬ ምንም ስጋት የለኝም እንደውም ተስፋ ነው የሚታየኝ ብለዋልና ከላይ የዘረዘርናቸው በርካታ ችግሮች እየተከሰቱ ነው ኢትዮጵያ ውስጥ። ይሄ ከቀጠለ ምን ሊሆን ይችላል የሚል ስጋት አሉት?
መጀመሪያ አንድ ሀገር ውስጥ መንግስት አለ ለማለት የግድ ዲሞክራሲ መንግስት መሆን የለበትም። ኢትዮጵያ ውስጥ መንግስት አለ። አክቹዋሊ ያለው መንግስት ኃይለኛ ጠንካራ መንግስት፣ ጠንካራ ሴኪሪቲ ያለው፣ ጠንካራ ወታደር አለው። እና አሁን ጸጋዬ ያለው ስጋት የለኝም ያለው እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን የማጨመር አርጊመንት ነው። ኢህአዴግ ግን አለ፣ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምን
ሆነ መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም።
መኖር የለበትም ማለት እንግዲህ ምኞት ነው ወይም ሀሳብ ነው፣ ላይክ ሪኮመንዴሽን ነው።
ስጋት መኖርም ምንም እኮ ሀሳብ ነው።
አሁን ግን ካለው ነው የምንነሳው ነው
ስለ ወደፊት እያሁን
ምን ማለት ነው። እኔ የስጋታችን ምንጭ እኮ በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስትን የሚቃወም ህዝብ አለ። ሶ ያ መንግስት ያ የሚደርስበት ተቃውሞ እንዴት ነው የሚያስተናግደው ለሚለው ጥያቄ የምንሰጠው መልስ በጣም ወሳኝ ነው። አሁን መንግስት አለ፣ ተቃውሞ እየገጠመው ነው። ይሄ ተቃውሞ የሎ ኢንፎርስመንት ችግር ነው ወይም ህግና ስርዓት የመጠበቅ ጉዳይ ነው ብሎ መንግስት ካሰበ የፖሊስ ስራ ነው የሚሰራው ማለት ነው። እሱ ማለት ምንድን ነው? ሰዎች ረበሹ ይባላሉ፣ የሚቃወሙ ሰዎች ይታሰራሉ፣ ይመረመራሉ፣ ፍርድ ቤት ይሄዳሉ፣ ይከሰሳሉ፣ ይፈረድባቸው። በቃ የፖሊስ ስራ ይሰራል ማለት ነው። እንደዚህ ብሎ አንድን የሚያደርገው ከሆነ መንግስት ችግሩን ይፈታዋል ብዬ አላስብም። የመንግስት አቋም የመንግስት ፍላጎት ለችግሩ መፍታት በጣም ወሳኝ ነው ብዬ አስባለሁ። አሁን ባለንበት ሰዓት ችግሩ በሰላማዊ መንገድ ይፈታል ብለን ተስፋ የምናደርግ ከሆነ እና መንግስት ችግሩን በሰላማዊ መንገድ እስካሁን ድረስ እየፈታው አይደለም የሚል አስተያየት ነው ያለኝ። የህግ ጥሰት ስርዓትን ያለመጠበቅ ችግር አድርጎ ስለሚቆጥረው የፖለቲካ ችግር ነው ብሎ የፖለቲካ መፍትሄ ለመስጠት ፈቃድ ያሳየበት ሁኔታ እያየሁ ስላልሆነ፣ በእኔ ጭንቅላት ግን አሁን ያለው ችግር የህግ ጥሰት ችግር ሳይሆን ከዛ አልፎ የፖለቲካ ችግር ወደ ሆነበት ደረጃ ስለተሸጋገረ መፍትሄው መሆን ያለበት የፖለቲካ መፍትሄ ሆኖ እያለ መንግስት ግን የፖለቲካ መፍትሄ እየሰጠ ስላልሆነ መሀል ላይ ግጭት ሊፈጠር ይችላል። ምክንያቱም ኢህአዴግ ውረድ ስላልከው የሚወርድ መንግስት አለ። ውረድ ስለተባለ የሚወርድ መንግስት የሚያያቸው ስምቻ አላውቅም። ኦኬ ኢህአዴግ የሚጠብቀው አሁን ምንድን ነው? ህዝቡ ልክ ጸጋዬ እንዳለው ኢህአዴግ ከሌለ ተስፋ ነው ያለው አለ። ኦፍኮርስ ኢህአዴግማ ከሌለ አዲስ ነገር ይጀመራል። ይህ አዲስ ነገር ምንድን ነው አናውቀውም፣ ግን ተስፋ ሊሆን ይችላል። እኔ ግን አሁን ኢህአዴግ ስላለ ኢህአዴግ የሚቃወሙ ሰዎች አሉ። እነዚህ ተቃዋሚዎች ከኢህአዴግ ጋር በሚፈጥሩት ፍጥጫ ችግር ሊፈጠር ይችላል። ችግር እንዳይፈጠር ምን ማድረግ አለብን ተብሎ ነው ዲስከስ መደረግ ያለበት እንጂ በአሁኑ ሰዓት ኢህአዴግ ባለበት ወቅት በጣም ጠንካራ ኤግዚስተንስ በማይበት ሰዓት በጭራሽ ጥሩ ነገር ነው የሚታየኝ የሚለው ነገር የሚገባ ነገር።
እሺ፣ እንግዲህ ዶክተር ጸጋዬ ተስፋ ነው የሚታየኝ ብለዋል፣ እርስዎ ስጋት አለኝ ብለዋል። ዶክተር ጸጋዬ መሀል ላይ አስተያየት ለመስጠት ሲገቡ ስለነበር አንድ ጊዜ ዶክተር ደረሰ ለእርስዎ መስጠት የነበረብኝን ድል ዶክተር ጸጋዬ ልመለስ። እዚህ ላይ የሚሰጡት ሀሳብ አለ ከአቶ ሙሉጌታ ጋር በማይስማሙበት ጉዳይ?
አዎ፣ ስጋት አለህ ወይ ተብዬ የተጠየቅኩት ስለ ወደፊት ነው። እኔም የወደፊት ነው ስጋት የለኝም ያልኩት። አሁን ስጋት አለ፣ አሁንማ ችግር አለ ፊት ለፊቴ። ይሄ ያለው ችግር የሚቀጥል ከሆነ የስጋቱ አንድ አካል ሆኖ ኢህአዴግ ይሸጋገራል ማለት ነው። አሁን ያለው ችግር በቃ እዚህ ድረስ ነው ሊካሄድ የሚችለው። የፖለቲካ መፍትሄ እየተሰጠ አይደለም፣ ወታደራዊ መፍትሄ ነው እየተሰጠ ያለው። ወታደራዊ መፍትሄ ደግሞ መፍትሄ አይሆንም። ወታደራዊ መፍትሄን ላለፉት 10 ወራት ልጆቹ ፊት ለፊት እየተጋፈጡ እየወጡ ነው። ያሁላ ሰራዊት ባለበት ትናንትና ማሳይተዋል። ይህ የሚሆን ከሆነ ኢህአዴግ አንደኛ ዲሞክራሲያዊና ፖለቲካዊ መፍትሄ ለመስጠት አቅም አፈጣጠር የለው፣ ባህሪውም አይደለም፣ አሁን ደግሞ ችሎታውም የለው። አንድ ሁለተኛ አይፈልግም። ምክንያቱም ፖለቲካዊ መፍትሄ መስጠት ማለት የራሱን ንግግሮች እስካሁን ያስቀመጣቸውን ዲስከርሲቭ ፕራክቲሶች በሙሉ ማቆም ማለት ነው። ያንንም ማድረግ አይችልም። ሶስተኛ ኢህአዴግ በትክክል ፕራክቲካሊ አቀማጥቷል። አሁን አገሩን ለማስተዳደር መደማመጥ እንኳን አይችሉም። ስለዚህ እነሱ ሶሉሽን ሊያደርጉ አይችሉም። ይሄ ማለት ምን ማለት ነው? ስለ ኢትዮጵያ ካሁን በኋላ ስናስብ ከኢሃዴግ ውጪ ኢሃዴግ ኢኩዌሽን ውስጥ ከሌለ የሌለበት አድርገን ብቻ ነው ማሰብ የሚገባን ነው። ስለዚህ ምኞት አይደለም። ስጋት ያላችሁት በወደፊት የሚሆን ፍርሃት ከሆነ ምኞት ነው የምናወራውና እኔ ደግሞ የሚመስለኝ ከዚህ ፍርሃት የመላቀቅ ራፕቸራል ሞመንት ስለሆነ አሁን የሚሆነው ነገር ይሄ ራፕቸር ሰላም ነው የሚፈጥረው። ኢሃዴግ አለ ካለ ችግር ለመፍጠር ብቻ ነው። አሁንም ደግሞ ደጋግሞ ያሳየን ያለው ችግር ሲነሳ ግጭት ሲነሳ ሌላ ግጭት በመፍጠር ነው መፍትሄ ለመፈለግ የሚፈልገው እና ይሄ
እንዴት ዛን በደንብ ነው የኔ ብቻኛ ተደጋግሞበት ኢሃዴግ የሌለበት ነገር እንዴት ነው የምታመጣው ነው የኔ ጥያቄ።
እንግዲህ እንዴት ነው
ልመጣ ነው ተደረሰ? እንግዲህ ወደ መለሳለው ወደ አቶ ምልጌታና ዶክተር ጸጋይ ያነሳሁት ጥያቄ አለ። እነዚህን ችግሮች ከመጀመሪያ ጀምሮ እየዘረዘርናቸው ከመጣንና አሁንም እንግዲህ የበርካቶች ህይወት የጠፋበት ሁኔታ ከተስተናገደ በአገሪቱ ላይ ምንድነው በቀጣይስ የሚኖረው ስጋት ነው ጥያቄ። እሱን ጨምሮ እነሱ ያነሱት ሐሳብ ላይ አስተያየት ካለ።
እኔ ከሁለቱም ጋር ስለምስማማ አስታራቂ ነገር አመጣለሁ ብዬ አስባለሁ። ከአንድ ብርቱ ሁለት መድኃኒቱ ቢባለው እዚህ ጋር ነው። አንደኛ ዶክተር ጸጋዬ የተከሱት በጣም ትክክል። ባለፉት ሁለት አመታት የኦሮሞ ፕሮቴስት የሄደበትን መንገድ ብናይ የኦሮሞ ወጣቶች በሰላማዊ መንገድ ተቃውሟቸውን ሲገልጹ አንድም ጊዜ ከመንግስት ላይ ካላቸው ተቃውሞ ውጪ ወደ ጎን ሄደው ሌላውን ህዝብ፣ ሌላውን ማህበረሰብ፣ ሌላውን ወገን በክፉ የሚናገር ለጥፋት የሚያነሳሳ ወይም ለአካል መጉደል ወይም ለሰውነት ጥቃት ለቫዮለንስ የሚጋብዝ አንድም ነገር አድርገው አያውቁም። አሁን በቀደም ለታ እንኳን ማይክሮፎን ቀምቶ ተናገር የተባለው ወጣትና ያሰማው መፈክር ብናየው ዳውን ዳውን ወያኔ ቲፒኤልኤፍ ነው ያለው። ቲፒኤልኤፍ ይሄንን ኢህአዴግ የሚባለውን ጉዝ ነገር የፈጠረው ድርጅትና ከውስጡ እንደ ልብ ሆኖ የሚዘውረው ድርጅት ይውረድ ከስልጣን ነው ያለው እንጂ የትግራይን ህዝብ እንደ ትግራይ ህዝብ ታርጌት አድርጎ አንድም አይነት ክፉ ነገር አልተናገረም። ባለፈውም በጎንደር ያየነው የአማራ ወጣቶች ወጣ ሰላማዊ ሰልፍ ያደርጉ የኦሮሞ ወጣቶች ደም የሚፈሰው ደም የህዝባችን ደም ነው፣ ለምን ደማቸው ይፈሳል? ለምን በግፍ መንገድ ላይ ያልቃሉ ነው ያለው። ህዝባችን ችግሩ ከመንግስት ጋር ነው እንጂ ከራሱ ጋር አይደለም። ኦሮሞ ከትግሬ ጋራ ወይም አማራ ከትግሬ ከአማራ ከኦሮሞ ጋር አይደለም። ይሄ ነገር ከስቴት ጋር ነው፣ ከፖለቲካ ስልጣን ጋር ያለ ችግር ነው። አንድ በዚህ ምክንያት እኔ ይሄ የእርስ በርስ ፍጅት ይመጣል፣ ነገ እንተላለቃለን፣ ወደ ሩዋንዳ መንገድ ልንሄድ እንችላለን የሚባለው ነገር እንደ በጣም አስፈሪ ካላሚቲ አድርጌ አላየው። በነገራችን ላይ በዓለም ታሪክ እኮ የዘር ፍጅት የተፈጠረባቸውን ቦታዎች በሙሉ ብናይ የዘር ፍጅቱን የፈጠሩት ሰዎች የፖለቲካ ስልጣንና ወታደር ጉልበት ያላቸው ናቸው። የትም ቦታ ጄኔሳይድ የምንበለው ፖግሮም የምንለው ዌፐናይዝ እና ፖለቲሳይዝ ነው። ሩዋንዳም ለምሳሌ ስልጣኑን የያዘው የሁቶ ኤክስትሪሚስት መንግስት ነው የፈጀው። የአይሁዶችንም ሆሎካስት ብናይ የናዚ ጀርመኒ ነው የሰራው እንጂ ህዝብ በህዝብ ላይ አይደለም እጁን ያነ። ስለዚህ ኤግዛጅሬትድ የሆነ ነገር አለ፣ እንዲህ አይነት አደጋ ሊደርስ። በነገራችን ላይ ይህንን ደግሞ ትርቅ አደባባይ አውጥቶ ለ25 አመት ሲያጦዝ የነበረው ኢንተርሃምዌ እያለ ሆሎካስት እያለ አሁን ደግሞ እንደ ሶሪያ እንፋጃለን እያለ ሲናገር የነበረው ራሱ ኢህአዴግ ነው። ሌላ ማንም ፖለቲካ ተቃዋሚ ኢትዮጵያ ውስጥ አርስ በርሱ የማይነጋገርና የማይስማማ ስንት አይነት የፖለቲካ ቀለም ያለው ድርጅት አለ። ግን አንድን ድርጅት እኔ የምለውን ነገር ካልሰማችሁና እኔ ወደ አደባባይ ካልመጣሁኝ የዘር ፍጅት ትፈጽማለሁ ያለ የለም። ስለዚህ የኢትዮጵያ መጻኢ ዕድል ሰዎች እንደሚሉት በጣም እኩይ ወይም የጥፋት ነው ብዬ አላምንም። በዛ መልኩ ከዶክተር ጸጋዬ ጋር በጣም እስማማለሁ። ይሄ ማለት ፈተና የለም ወይ? እኔ ስጋት ከሚለው ቃል ይልቅ ቻሌንጅ ወይም ፈተና የሚለውን ብንጠቀም ጥሩ ነው። ፈተና የለም ወይ ብትይኝ፣ ፈተና አለ። አሁን አንዱ ፈተና ምንድን ነው? ይሄው መንግስት ለሚፈጠሩ የፖለቲካ ጥያቄዎችና ተቃውሞዎች በሙሉ ቃታ መሳቡ
ነው። እዚህ ጋር ምንድን ነው አቶ ሙልጌታ፣ እስቲ እዚህ ጋር ቅድም ያነሱት ሀሳብ ላይ የግጭት ስጋት አለኝ ሲሉ የምን አይነት ግጭት ስጋት ነው ያለው? እስቲ እሱን ግልጽ ያርጉትና።
ይኸውልሽ እንግዲህ ቅድም እንዳልኩት በአንድ በኩል መንግስት አለ፣ በሌላ በኩል ህዝብ አለ። በህዝብና በመንግስት መካከል አንድ ችግር አለ። ያ ችግር እንዴት ነው የሚፈታው የሚለው ጥያቄ ስናል
እንዴት ነው የሚፈታው የሚል ጥያቄ አላነሳሁም። ግጭት
ያ አይ አንደርስታንድ ምን ማለት ነው። እንግዲህ ወደ ሶሉሽኑ ልንሄድ ስንል ነው እንግዲህ ስጋትና ቻሌንጅ የተባለው ነገር የሚመጣው ለማለት ነው። ምን ማለት ነው? ለምሳሌ መንግስት የሚቀርቡለት ጥያቄዎች አሁን ከመለሰ ስጋት አይኖርም፣ ፕሮብሌምም አይኖርም፣ ያ ያልካል ማለት ነው። የኔ ስጋት ግን መንግስት እንደዚህ በቀላሉ ችግር ተነስተዋልና አንተ ከስልጣን ወረድ ስለተባለ የሚወርድ አይደለም። አይወርድም፣ መንግስት አይወርድ። ስለማይወርድ ህዝቡም አሁን በያዘው ከቀጠለ ግጭት ሊፈጠር ይችላል። ስለዚህ የግጭት ስጋት አለኝ ነው። ግልጽ ነው አይደለም?
አዎ፣ ግጭቱ በመንግስትና በህዝብ መካከል።
አዎ፣ ይሄ እንግዲህ ከመጀመሪያ ስታየው ነው። ያ ግጭት ሲፈጠር ምን አይነት መልክ ሊይዝ ይችላል? ልክ ደረሰ እንዳለው እኔም አሁን ኢትዮጵያውያን በየክልሉ እሷቸው ተቃውሞዎች ዘወይ ዘከንዳክት ልክ እንዳለው በጣም ዲስፕሊን ቢሆንና መንግስት ላይ ብቻ ያተኮረ ነው በአብዛኛው። ግን እዚህ አዲስ አበባ ሆነሽ ኢትዮጵያ ሆነሽ የምትሰማቸው ነገሮች አሉ ነው። የጎሳ የኤትኒክ ቴንሽኖች አሉ። እነዚህ ምንድን ናቸው? ሰዎች ስጋት አላቸው። እዚህ ከተማ ውስጥ ፊልም ታረጊው ሰዎች ስታናገሪ እንደሱ አይነት ስጋት አለ። እየተፈጠረ አለ፣ መንግስት ብቻ ያፈጠረው አይደለም። ሰው መሬት ላይ እዚህ ተራው ሰው አርቲኩሌት የሚያደርገው ስጋት ነው።
እሺ፣ አቶ ሙልጌታ በጣም አመሰግናለሁ። ወደ ዶክተር ደረሰ ልመለስና ይሄ እንዲብራራ ስለፈለግኩ ነው። አቶ ሙልጌታ ያነሱት ስጋት የግጭት ስጋት ሁለት ነው። አንደኛው እንግዲህ እንደተባለው የብሔሩ ነው፣ እሱን ቀደም አንስተውታል። ሁለተኛው ስጋት በመንግስትና በህዝቡ መካከል የሚፈጠር ግጭት ሊኖር ይችላል የሚል ስጋት አለ የሚል ነውና እሱንም አያይዘው እንዲመልሱት።
አዎ፣ ሁሉ እንግዲህ ምንድነው የመጀመሪያው ቀደም እንዳልኩት በኦሮሞም በአማራ ክልልም በተለያየ ሀገሪቱ ክፍል ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ኃይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ፣ የዘር ማጥፋት ዘመቻ አላየንም፣ አልሰማንም። በባህላችን ብቻ ሳይሆን በፖለቲካ ተዋስኦአችን፣ ዲስኮርሳችን ውስጥ የዚህ የጄኔሳይድ የኤትኒሳይድ የፖግሮም ቋንቋ ለረጅም ጊዜ ሲያጠነቅንና ሲያወራ የኖረው ፓርቲ በጣም በምጸት አይሮኒካሊ በስልጣን ላይ የተቀመጠው ፓርቲ በ97 ምርጫ ጊዜ ኢንተራሃሙ የሚባል ቋንቋ ወደ ፖለቲካ ተዋስኦአችን ያገባው ኢህአዴግ ነው። ቅንጅት ስልጣን ስጡኝ ምርጫ አሸንፍ ያለው ስላለ ማለት እኔ ትዝ አይለኝም የዘር ማጥፋት ቅስቀሳ ቅንጅት ሲያደርግ አላደረግም። አሁንም ደግሞ የዚህ የሶሪያን የአይሁዶችን ሆሎካስት እያነሳ እኛ ከሌለን ይህ ሀገር ያልቃል፣ ያበቃለታል፣ ያከትምለታል፣ እርስ በርሳችን እንፋጃለን የሚል ቅስቀሳ የሚያደርገው እኔም አውቀው ይሄ መንግስት ነው። ህዝቡ ግን እንደዚህ አላለም። እና በታሪክም ደግሞ ያየነው እንዲህ አይነት ፍጅት የፈጸሙት የሚገርመው ስልጣን ላይ ያሉ ኃይላት ናቸው ብያለሁ። በታሪክም ስናይ ማለት በህዝብና በመንግስት መካከል ግጭት ይፈጠራል። እሱማ ኦልሬዲ እየተፈጠረ ይሄ ስጋት የሚባለው ነገር መፍትሄ እንዲመጣለት ከተፈለገ መፍትሄው የፖለቲካ መፍትሄ ነው ባይነኝ ሲሆን የፖለቲካ መፍትሄው ምን ምንን ማካተት አለበት፣ እንዴት እንሄድበት የሚለው ላይ መነጋገር መወያየት
ምንድን ነው መፍትሄው የሚለው ጥያቄ ነበር የኔም ቀጣይ ጥያቄ ሊሆን የነበረው። በመሀል ላይ አቶ ሙልጌታ ዶክተር ደረሰን ሲያቋርጡት ነበርና ያቋረጡበትን ምክንያት እንስማና ወደ ዶክተር ጸጋይ አስተያየት እንመጣለን።
ተግባብተናል ማለት ስጋት ያለ መሆኑ ዶክተር ደረሰም የተቀበለ ይመስለኛል። አይ እዛ ላይ ክሊር መሆን አለበት። አካዳሚክ ወሬ ብቻ አይደለም ይሄ ሪል ፕሮብለም ይችላል። እና ከአካዳሚክ ነገር ወረድ ብለን ኢትዮጵያ ያሉት የተለያዩ ብሔር ብሔረሰቦች ምን አይነት ስሜት ነው ያላቸው በአሁኑ ሰዓት እዚህ ስለሚደረገው የተለያዩ ግጭቶች በመንግስትና በሚቃወሙ ህዝቦች መካከል ያለው መፋጠጥ ላይ ምን አይነት ስሜት አላቸው? ለምሳሌ ጎንደር ውስጥ በተፈጠረው ችግር ምን አይነት ስሜት አላቸው እዛ ውስጥ ኢንቮልቭድ የሆኑ ሰዎች? ይሄ ኮምፕሊትሊ በመንግስትና በህዝቦች መካከል ነው ስንል ያ የሚፈጥረው ሌላ ፕሮብሌም አለ። ያ ምንድን ነው? የኢትዮጵያ ፌዴራሊዝም ወይ ኢስ ኦርጋናይዝድ ሁላችንም እናውቀዋለን። የአይደንቲቲ ፖለቲካ አለ። የአይደንቲቲ ፖለቲካ ማለት ደግሞ በግልጽ መወራት ካለበት ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ ማለት ነው። እሱ ራሱ የሚፈጥረው ችግር አለ። ትግሬ ነኝ ካልሽ ኦሮሞ አይደለሽም ማለት ነው። ባለመሆንሽ ብቻ የሚሰማሽ ነገር አለ። ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። አንድ ብሔረሰብ በሌላ ብሔረሰብ ላይ የሚኖረው አመለካከት አለ፣ አስተሳሰብ አለ። ከመንግስት ጋር አንድ ነው ተብሎ የሚገመት ብሔረሰብ አለ። ይሁን አይሁን ሳይመረመር ማለት ነው። ለምሳሌ ቲፒኤልኤፍ እና የትግራይ ህዝብ አንድ ተደርጎ አንድ አድርገው የሚያዩ ሰዎች አሉ። እንደዚህ አድርገሽ ካየሽ መንግስትና የትግራይ ህዝብ አንድ ሆነ ማለት ነው። ስለዚህ መንግስት ከተቃዋሚዎች ጋር በተጋጨ ቁጥር የትግራይ ህዝብ ተጋጨ ማለት ነው። እንደዚህ ብሎ የሚያስብ ጥቂት ሰው አይደለም፣ በግልጽ ተዋራ እና ኢትዮጵያ የተለየ ሀገር ነው። ኢትዮጵያ ውስጥ ያለው ኮንትራዲክሽን በመንግስትና በህዝብ መካከል ብቻ ነው ማለት አይ ቲንክ ሪያሊቲ ያገናዘበ ኦነስት የሆነ አፕሬዛል አይደለም። ያ የሚባለው የመንግስት ፕሮፓጋንዳ ብቻ ሳይሆን መሬትም ላይ ያለ ነው ስሜቱ አለ። እዚህ ሀገር ተጠቃሚዎች ትግሬዎች ናቸው ይባላል። የትግሬዎች ዶሚኔሽን ነው ያለው ይባላል። ይሄ ዝም ብሎ የተፈጠረ ነገር አለ። ብዙ ሰው የሚያወራው ነው። ፖለቲከኞችም ያወሩታል፣ ግለሰቦችም ተራ ሰዎችም ያወሩታል። በዚህ መንግስት የተጠቀሙ ችግሮች ናቸው ይባላል። እና ይሄ መንግስት የፈጠረው ብቻ አይደለም። መንግስትን ፈጥሮታል ግን ህዝቡም ራሱ የሚያረግበው ነገር አለ።
ዶክተር ጸጋይ እንግዲህ አሁን አቶ ሙልጌታ ሰፋ አድርገው የግጭታቸውን ስጋት እያስረዱ ነበር፣ ያው እየሰሙ ነው ብዬ ተስፋ አደርጋለሁ። እና ምንድን ነው የመፍትሄ ሀሳብ ወደሚለው ጥያቄ ከመምጣቴ በፊት እነዚህ ላይ የሚሰጡት አስተያየት ካለ።
እኔ ያው ቀደም ሲል እንዳልኩት ስጋት አለ ብዬ አላምንም። ተስፋ ነው ያለው የሚመስለኝ። ምናልባት ፈተና የሚለው የደረሰ አገላለጽ ይስማማኛል። ቻሌንጆች አሉ ለሽግግር። ከዚህ አሁን ካለንበት አጣብቂኝ ለመውጣት በምናደርገው እንቅስቃሴ አንዳንድ ፈተናዎች፣ አንዳንድ ተግዳሮቶች እንደሚገጥሙን ግልጽ ነው። ከነዛ መካከል ለምሳሌ አንዱ ብዙ የህዝብ ቁጣ አለ። ተገለናል፣ ውክልና የለንም፣ የኢኮኖሚ ፍትህ ማጣት ችግር አለብን፣ ሚስ ሬኮግናይዝ ተደርገናል የሚሉ ሰዎች በጣም ብዙ አሉ አሁን ከዳር እስከ ዳር። እና የነዚህ ሰዎች የመጎዳት የመገለል የተስፋ ቢስነት ስሜት እንዴት ተደርጎ አድሬስ ይሆናል? ብዙ ቁስል አለ። ለምሳሌ ኦሮሚያ፣ አማራ፣ አሁን በቅርብ የምናየው ኮንሶ፣ ሲዳማ፣ ጋምቤላ፣ ኢቭን ኦጋዴን በየቦታው ችግር መኖሩ ብቻ የፍትህ ማጣት ችግር፣ የውክልና የድምጽ ማጣት ችግር ብቻ ሳይሆን በየጊዜው ደግሞ በተቃውሞ ሂደት የሚደርሱ ህመሞች አሉ፣ ቁጣዎች አሉ። ይሄንን ህመም እንዴት አድርገን ማስታመም፣ እንዴት አድርገን ማከም፣ እንዴት አድርገን መፈወስ እንችላለን የሚለው አንዱ ትልቅ ፈተና ነው። ለምሳሌ አሁን ልክ ነው፣ በመንግስትና በህዝብ መካከል ግጭት ይኖራል ብቻ ሳይሆን አለ። ከዚህ በላይም ሊሄድ የሚችል አይመስለኝም። ከዚህ በላይም ሊገለጽ የሚችል አይመስለኝም። ነገር ግን በህዝቦች መካከል ግጭት አለ ወይ የሚለው እኔ በህዝቦች መካከል ግጭት አለ ብዬ አላምንም። በህዝቦች መካከል ግጭት እንዲኖር የሚፈልግ ድርጅት ግን አለ፣ ኢህአዴግ ይባላል። በህዝቦች መካከል ሌት ተቀን ቁጭ ብሎ ፕሮግራም ነድፎ እንዴት እስካሁን ሳይጋጩ ቀሩ ብሎ የሚቆጭ የመንግስት አፈቀላጤ ያለው አገር ነው ኢትዮጵያ። እንዴት ሳይጋጩ ቀሩ? እንዴት ይዋደዳሉ? ተሳስተው እንኳን ህዝቦች ቢዋደዱ ማጨብጨብ ነበር የሚገባው መንግስት። ተሳስተው እንኳን እነዚህ መግባባት የሌለባቸው ተግባቡ ብሎ የሚጮህ መንግስት ያለበት ሀገር ነው። ስለዚህ በህዝቦች መካከል ችግር አለ ብዬ አላምንም። የሃይማኖት፣ የብሔር፣ የባህል፣ የብዙ አይነት የህብረ ባህላዊነት ያለበት ሀገር ነው። ነገር ግን በህዝቦች መካከል ስር የሰደደ የመጠፋፋት ችግር አለ ብዬ አላምንም። ይሄ እንዲኖር የሚፈልግ መንግስት ግን አለ። ይሄ እንዲኖር የሚፈልግ ድርጅት አለ። ይሄ እንዲኖር የሚፈልጉ ፖለቲከኞች፣ አንተርፕረነርስ፣ የግጭት አንተርፕረነርስ አሉ። እነሱ ሀይ ሊባሉ ይገባል የሚል እምነት አለ። ይሄ አንደኛው ፈተና ነው። ይሄ እነሱ የሚፈጥሩት ብሶት አሁን ህዝቡን ቁጣ አባብሶበት፣ ያ ቁጣ እንዴት አድርጎ ጎጂ እንዳይሆን፣ ያ ቁጣ ገንቢ እንዲሆን፣ ጥሩ የሆነ የምንስማማባት አገርና መንግስትና ስርዓት ለመገንባት የሚያስችል ኃይል እንዲሆን፣ አቅም እንዲሆነን እንዴት እናደርጋለን አንዱ ፈተና ነው። ሌላው ስጋት ሳይሆን እኔም ማምነው ሌላ ፈተና የሚሆንብን ነገር አመራር ነው። አሁን በቅርብ አንድ የውጭ ሀገር ሰው ያለኝ ነገር ከተቃዋሚዎች ወገን እንደው ለማደራደር እንኳን ለማነጋገር ምንም መሪ፣ ግልጽ የሆነ መሪ አለመኖሩ አንድ ችግር ነው። በጣም የሚያሳዝነው አለ ከኢህአዴግም ወገን ማንን ነው እስቲ የምናናግረው? ሪሶርስ ፉል የሆነ መነጋገር የሚችል ማንን ነው ብለን እንኳን መለየት አቃተን። ድሮ ተቃዋሚ ብቻ ነበር ችግራችን። አሁን ግን ኢህአዴግም ሰው የለውም፣ ማንን ይዘን እናነጋግር የሚሉት አለ። ይሄ ማለት የአመራር ችግር አለ ማለት ነው። ይሄ በጣም ትልቁ ፈተና የሚመስለኝ ወደፊት ለውጥም ለማምጣት አሁን ካለንበት አጣብቂኝ ለመውጣት የሚገጥመን ችግር የአመራር ችግር ነው። ብዙ አክቲቪስቶች አሉ፣ ምሁራን አሉ፣ ብዙ ድምጾች አሉ። እነዚህ ድምጾች ግን አገር ማስተዳደር፣ ድርድር መደራደር፣ ትራንዚሽን ማለት ሽግግርን ማቀናበር ይችላሉ ብዬ አላምንም። እነዚህ ሶሻል ሞቢሊዜሽን ሊያደርጉ ይችላሉ እንጂ ፖለቲካዊ አመራር ሊሰጡ አይችሉም። ሶስተኛ የተቋማት ችግር አለ። እንግዲህ የኢህአዴግ ሌጋሲ የሚባለው አንድ ነገር ቢኖር ማንኛውም ተቋም ከፖለቲካ ፓርቲው ነፃ እንዲሆን አለመደረጉ ነው። አንድም ተቋም የምንተማመንበት የጋራ የሚያደርገን የፍትህ ተቋም ፍርድ ቤት የለም፣ የምርጫ ቦርድ አይሰራም፣ ሀውስ ኦፍ ፌዴሬሽን አይሰራም። ሁሉም ነገር ኮራፕትድ ሆናል። የሰብአዊ መብት ኮሚሽን የመንግስት ህሊና ይሆናል ተብሎ የሚጠበቀው የሰብአዊ መብት ኮሚሽን እንኳን ከፖለቲካ ፓርቲው ቀድሞ ልክ ስለማስገባትና የማያዳግም እርምጃ መወሰድ እንደሚገባው ሲናገር የታየበት ሀገር ነው። ስለዚህ ሶስተኛው ፈተናችን የሚሆነው የተቋም እጦት ፈተና እና በዚህ ሁኔታ ውስጥ እንዴት አድርገን ነው የለውጥ ተቋማትንም እያደራጀን እንደገና እነዛ ተቋማት ትልቅና ጠንካራ እንዲሆኑ ማድረግ የምንችለው የሚለው ከዚህ ጋር ተያይዘው ቅድም ከፊሊንግ ጋር የተያያዘ ያነሳሁት በህዝቦች መካከል አንዳንድ ቁርሾ ቢኖር እንኳን እነከሌ ተጠቅመዋል እኛ ግን ተገለናል የሚል ስሜት ቢኖር እንኳን ያ ከምን የተፈጠረ ነው ቢባል ማህበራዊ ፋብሪኩም ተጎድቷል በዚህ የፖለቲካል ቫዮለንስ ምክንያት እና ይሄን ማህበራዊ ፋብሪክ እንደገና ሪኮንስትራክት ማድረግ እንደገና ወደ መቀራረብ እንደገና ከንዴት ባሻገር ያው ከድሮም አብረን ነበርን አሁንም ወደፊት አብረን ነው የምንኖረው የሚል የሚለውን መረዳት ወደሚመጡበት ቦታ again የሶሻል ፋብሪኩን ሂል ማድረግ የቡድኖችን ብቻ ሳይሆን ሶሻል ፋብሪኩንም ጭምር መፈወስ እና መታደግ ካለው ንዴትና ብሶት ያስፈልጋል። እነዚህ ታላላቅ ፈተናዎች ናቸው። ለዚህም ነው ታላላቅ መሪዎች የሚያስፈልጉት ጊዜ ላይ የደረስነው ይያምናል።
ውይይቱ ከጥቂት ደቂቃዎች በኋላ ይቀጥላል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15630 በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 28 2009 ዓመተ ምህረት ምሽት ፕሮግራም ነው።
ዝግጅቶቻችንን ከዌብሳይታችንም amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ። መቼም ዛሬ የሙዚቃ ቃና የለንም። ለማንኛውም ግን ቅዳሜ ነውና ጨርሶ ጭር እንዳይል አንድ ሙዚቃ አትጋብዥን?
አንድ ሙዚቃ። ቅዳሜ ለነገሩ ሁልጊዜ የሙዚቃ ቃና ፕሮግራም ነበር። ዛሬ ግን ውይይታችን ሰፋ ስላለ ይህ ፕሮግራም የለም። እንደው የሙዚቃ ቃና በእንግሊዘኛ ቢሆንም እኔ አማርኛ ልምረጥ። የእጅጋየሁ ሽባባውን ናፈቀኝ እንጋብዛችሁ።
ናፍቆሻል፣ ታስታውቂያለሽ አገር። ወደ ውይይታችን እንመለስ። አሁን አመሰግናለሁኝ ጽዮን ለሙዚቃ ምርጫሽ። ሬዲዮአችሁን አሁን የከፈታችሁ ብትኖሩ ርዕሱን ለማስታወስ ያህል በኢትዮጵያ ወቅታዊ ሁኔታ ላይ እየተካሄደ ባለው ውይይት ላይ ነው እየተነጋገርን ያለ ነው። በተለይ ሰሞኑን በኦሮሚያ እየታየ ባለው ሁኔታ ወደ አንድ አመት ሊያስቆጥር ጥቂት ቀናት በቀሩት የተቃውሞ ሁኔታ እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የሚታዩትን ተቃውሞዎችም የሚመለከትና የሚወሰዱትም እርምጃዎች ለበርካቶች ሕይወት መጥፋት ምክንያት መሆናቸውን ተንተርሶ የሚሰጡ አስተያየቶችን ነው ከባለሙያዎች ከምሁራን እየሰማችሁ ያላችሁት በዚህ ምሽት። ከዚህ በፊት የዚህ ዝግጅት ሁለት ተከታታይ ክፍሎች ቀርበው ነበር። የመጨረሻው ክፍል ነው አሁን እያቀረብንላችሁ ያለ ነው። በውይይቱ ላይ እየተሳተፉ ያሉት የሕግ ባለሙያው አቶ ሙሉጌታ አረጋዊ፣ የኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚው ረዳት መምህር ዶክተር ጸጋዬ አራርሳ ናቸው። ጽዮንች ያወያየቻቸው። ጽዮን፣ አሁን ከአቆምሽበት ጥያቄ እንቀጥል።
በጣም ጥሩ። እነዚህ የተነሱት ነገሮች ከላይ ጀምረን ስናነሳቸው የነበሩት ጉዳዮች ካሉ መፍትሄ ነው የምትሉትን ሀሳብ አስቀምጡ ብትባሉ ምን አይነት ሀሳብ ታስቀምጣላችሁ? ከዶክተር ጸጋዬ ነው የምጀምረው።
እሺ። እኔ ያው አሁንም ኢንሴስት ማደርገው ፈተናዎች አሉ እና ከዚህ አጣብቂኝ እና እነዚህ ይሄ ከፈጠረብን ፈተናዎች እንዴት አድርገን እንወጣለን የሚለውን ነው ማየው እንጂ ስጋት ነው የሚል ድምዳሜ የለኝም። እኔ ፍርሃት ግን አለ። አሁን ሙልጌታ ያለውን ልክ የትግራይ ተወላጆች ተጠቃሚ ሆነዋል የሚለውን ያህል የትግራይ ተወላጆች ሊጠቁ ይችላሉ ኢህአዴግ ባይኖር የሚል ፍርሃት በህዝቡ ዘንድ አለ። ይሄ ተደጋግሞ ተገልጿል። እኔም በአይኔ አይቻለሁኝ። የሰማኋቸው የእኔ ተማሪዎች ሁሉ አሉ። ይሄንን ፍርሃት ግን እንዴት አድርገን ማስተናገድ እንዴት አድርገን መያዝ አለብን? ይሄ የእነሱ ፐርሴፕሽን ብቻ አይደለም አድሬስ መደረግ ያለበት። ተጎድተናል፣ ያልተጠቀምንም፣ ተገለናል የሚሉትም ፐርሴፕሽን ቱ ዛት ኤክስቴንት አድረስ መደረግ አለበት እና ይሄ አለ። ይሄ ደግሞ እንዲኖር የህወሓት ባለስልጣናት ተደጋግመው ይሄን ፈጥረዋል። ህወሓት ማለት ትግራይ ነው፣ ትግራይ ማለት ህወሓት ነው እያሉ እንዳንለየው እያደረጉ ለማስፈራሪያ ለራሳቸው የፖለቲካ አጀንዳ ሲሉ ይህንን ተጠቅመውበታል። ይሄ ግን ከባድ ፈተና ነው ለሚፈጠረው ሰላማዊ ሽግግር የሚባል ነገር ሚኖር ከሆነ ትልቅ ፈተና ነው። ስለዚህ ምን ይደረጋል? እኔ የሚመስለኝ መጀመሪያ መደረግ ያለበት አሁን አገሩን ሰላም እንዲወርድ ማድረግ ነው። ለዚህ ደግሞ ብዙ የጦር ኃይል ፈሶበት ነው ያለው አገሪቱ ላይ። ይሄ የጦር ኃይል በፍጥነት መሰብሰብ አለበት። አገሩ ከምንም ነገር በላይ መጀመሪያ ቅድሚያ ተሰጥቶበት ሰላምና ማረጋጋት ሊፈጠርበት ይገባል። ሁለተኛ መንግስት ቀላሉን እርምጃ መውሰድ መጀመር አለበት። ችግር አለብኝ እያለ ግን ችግር እናንተ አትንገሩኝ ይላል ህዝቡ ሲናገረው። ምንድን ነው ይሄ ቀላል እርምጃ የተባለ እንደሆነ መስማት፣ ህዝቦች ችግር አለብን ሲሉ መስማት። ትልቅ አጋጣሚ ነበር። በቀደም ለታ ይውረዱልን ከዚህ ጋር እናንተ እንድትናገሩ አንፈልግም ሲሉ አንድ ጊዜ እሺ በቃ እናንተ አትጣሉ እሺ ብለው ዞር ቢሉ ምን አለበት? ከዛች መድረክ ማለት ነው። ከዛ ቀጥሎ ይህ ያገባናል የሚሉ የፖለቲካ ኃይሎች ለምሳሌ አገር ውስጥ በህጋዊ መንገድ እየተንቀሳቀሱ እየታገሉ ያሉ ሰዎች አሉ። ከእነርሱ ጋር ዳያሎግ መጀመር የመጀመሪያው እርምጃ ይሆናል። አራተኛ ብዙ ሰው የታሰረ የደረሰበት የማይታወቅ መልጉልጌታ እንዳለው የፖለቲካውን ችግር የህግ ችግር እያስመሰሉ ህግን እንደ መሳሪያ እየተጠቀሙ ያጠቋቸው ብዙ ሰዎች አሉ። እነዛን ሰዎች መፍታት አለበት። ይሄ የማረጋጋቱ ስራ አንዱ ክፍል መሆን አለበት እና ሰዎችን መፍታት ማስወጣት መጀመር አለባቸው። ከዛ እንደ ሁኔታው ካሉት የፖለቲካ ኃይሎች ጋር መነጋገርን ሲጀምሩ ከውስጥ ካሉት ብቻ ሳይሆን ከውጭም እስካሁን በህገ መንግስታዊ ስርዓት ውስጥ ካሌሉ ሰዎችም ጋር ወደ ድርድር የመግባት ዘመን ነው ብዬ አምናለሁ። ለዚህ ደግሞ ሁሉም የአመራር ብቃት እና የድርድር ብቃት ማሳደግ ይገባቸዋል። ከዚህ ባሻገር ሁሉም ሰው ፖለቲከኞች፣ ምሁራን፣ አክቲቪስቶች፣ የሃይማኖት መሪዎች በሙሉ ህዝቡ ዘንድ ሞዴሬሽን እንዲኖር ከመቼውም ጊዜ በላይ መረጋጋት እንዲኖር፣ ከባድ ጊዜ ነው። ስለዚህ ሞዴሬሽን እንዲኖር ማለት መለስ ማለት ሌላ ሰውም አለ ብሎ የመተያየት እርምጃ እንዲጀመር ንግግር መጀመር አለባቸው ሚዲያዎቹ ይሄንን ማድረግ አለባቸው ብያምናለሁ።
እሺ በጣም አመሰግናለሁ ዶክተር ጸጋዬ። ባነሷቸው ነጥቦች ላይ ጥያቄ ነበረኝ ነገር ግን ሰዓት ስለሌለን ወደ አቶ ሙልጌታ ልሂድና አቶ ሙልጌታ ዶክተር ጸጋዬ ያነሷቸው የመፍትሄ ሐሳቦች የመንግስትን ሚና የሚጠይቅ ነው። የተነሱትን ችግሮች ለማስወገድ መንግስት የመፍትሄ አካል መሆን ይችላል ወይ ለሚለው ጥያቄ ምላሽ ሰጥተው እርሶ የመፍትሄ ሐሳብ ነው የሚሉትን ይግለጹልኝ።
ጸጋውን የተናገረው እንዳለ 100% ነው የምቀበለው። አክቹሊ ምን እላለሁ እኔ ኢህአዴግን የማይጨምር ካሁን በኋላ ማለት ኢህአዴግን የማይጨምር ኢትዮጵያን ችግር ለመፍታት የሚደረግ ጥረት አደገኛ ይሆናል ብዬ ነው የማስበው። ለምሳሌ አንዳንድ ሰዎች ምን ይላሉ አሁንኑ የባላደራ መንግስት ይቋቋም ወይም አሁንኑ ኢህአዴግ ወርዶ የሽግግር መንግስት ይቋቋም የሚል አስተያየቶች ወይም ጽሁፎች አንብቤ አውቃለሁ። ይሄ አሁን ኢትዮጵያ ውስጥ ያለው ሪያሊቲ ካለመገንዘብ የመጣ ነው ብዬ ነው እኔ ማስብ። ምክንያቱም ሲምፕል ነው ይሄ ሩቅ አይሄድም። ኢህአዴግ እምቢ ይላል አልወርድም የሽግግር መንግስት አላቋቁም እንዴት ተመርጫለሁ ምንድነው የምታወሩት ያልቃል። ስለዚህ ከዛ በኋላ ያለሽ አማራጭ ምንድን ነው ኢህአዴግን በጉልበት ለመጥፋት ነው የምትሞክሪው ማለት ነው። እሱ ደግሞ ወደ የማትፈልጊው ጦርነት ነው ያስገባሽ ማለት ነው። በሰላማዊ መንገድ ለመጓዝ የምንፈልግ ከሆነ እኔ በበኩሌ ሰላማዊ ሽግግር እንዲኖር ነው የምፈልገው። ኢትዮጵያ ውስጥ ለውጥ እንደሚያስፈልግ ኢህአዴግን ተቀብለዋል። ልዩነቱ ምንድን ነው? ምን አይነት ለውጥ፣ ያ ለውጥ እንዴት ነው የምናካሄደው የሚለው ላይ ነው እንጂ ለውጥ እንደሚያስፈልግ መንግስትን ተቀብለዋል።
አሁን ተቀብለዋል። ግን አቶ ሙሉጌታ መንግስት ለውጥ እንደሚያስፈልግ ተቀብለዋል?
ተቀብለዋል። እሱን ነገር ነው ምን ብለዋል? እኛ መልካም አስተዳደርን ፕሮቫይድ ማድረግ አልቻልንም። እኛ ኮራፕሽንን ፕሮአክቲቭ ማሸነፍ አልቻልንም። እኛ ኪራይ ሰብሳቢነትን አጠናክረናል። እኛ ስልጣንን ለግል ጥቅማችን መዋል ነው የያዝነው። እኛ የህዝቡን ዲማንድ ሳትስፋይ ማድረግ አልቻልንም ብለዋል መንግስት። እና ይሄ ችግር ስለሆነ ከዚህ መውጣት አለብን። ይሄ ከዚህ ለመውጣት ደግሞ ለውጥ ማካሄድ አለብን። ያ ለውጥ ምንድን ነው የሚለው መንግስት ጥልቅ ተሃድሶ ነው የሚለው።
ስልጣን መልቀቅ ነው መልስ።
አሁን ይሄ ለውጥ ነው ወይ ይሄ አይነት ለውጥ ነው ወይ የሚፈለገው የሚለው ላይ ልንለያይ እንችላለን። እኔ ራሴ ጥልቅ ተሃድሶ ማለት መጀመሪያ አይገባኝም ምን እንደሆነ ትርጉሙ፣ ሁለተኛ ጥልቅ ተሃድሶ ማለት እዚህም እዛም እንደሰማሁት የመንግስት ባለስልጣናት ሲያወሩ ለምሳሌ ሰዎችን መቀየር ባለስልጣናቱን መቀየር ማለት ከሆነ ትርጉም ያለው ስራ መስራት አይቻልም። እና ምንድን ነው የምለው እኔ በበኩሌ ኢህአዴግ ግራጁዋሊ ልክ ጸጉ እንዳለው ፖለቲካል ስፔሱን ከፍቶ ነጻ ለሆነ ፌር ለሆነ ውድድር ማካሄድ ወደምንችልበት ደረጃ ሊያደርሰን የሚችል ሁኔታ መፍጠር መቻል አለበት። ይሄ መፍጠር የሚችል አሁን ኢህአዴግ ብቻ ነው።
ዶክተር ደረሰ እዚህ አቶ ሙልጌታ ያነሱት ሀሳብ ላይ መንግስት ይህንን ለማድረግ ፈቃደኛ የሚሆን ይመስሎታል ወይ?
እኔ የዶክተር ጸጋዬም የአቶ ሙልጌታም የመፍትሄ ሀሳቦች እኔም የሚገርመው 100% ነው የምስማማባቸው። አንደኛ ኮንፊደንስ ቢልዲንግ ሜዥርስ መውሰድ አለበት። ይሄ በየክልሉ ያሰፈረውን የጦር ኃይል ማንሳት፣ የህሊና እስረኞችን፣ የፖለቲካ ተቃዋሚዎችን የመፍታት፣ የጸረ ሽብር ህጉንና የቻሪቲስ ኤንድ ሶሳይቲስ ፕሮክላሜሽን አክት የግብረሰና የሲቪል ማህበረሰብ ተቋማት እንዳይንቀሳቀሱ በጣም ተጽዕኖ የሚያደርጉ አዋጆችን ማንሳት፣ የሚዲያ እና የህዝብ መገናኛ ብዙሀንን በነጻነት እንዲንቀሳቀሱ የመፍቀድ እና ሀገሩ እንዲተነፍስ አፈናው ረገብ እንዲል እና ነጻና የተረጋጋ የፖለቲካ ውይይት ወይም ኔጎሽሽን የሚደረግበት ኤንቫይሮንመንት ወይም ከባቢ እንዲፈጠር እነዚህን አራት ነገሮች በማድረግ የመጀመሪያውን እርምጃ ሊወስድልን ይችላል መንግስት። ይሄን ካደረገ ራሱ እኔ የኢትዮጵያ መንግስት ትልቅ ምስጋና ሰጠዋለሁ። ሁለተኛ ቅድም ዶክተር ጸጋዬ ያነሳው ነገር አለ። በየቦታው ያሉ ወጣቶች፣ የሲቪክ ማህበረሰብ የሚመሩ ሶሻል ሚዲያ ላይ አክቲቭ የሆኑ በኦሮሞን ፕሮቴስት በጎንደርም ባየነው በተለያዩ ቦታ አሉ፣ ግን የፖለቲካ አመራር የሚሰጡ ተቋማት አይደሉም። ስለዚህ በአስቸኳይ በተለያየ ቦታ የተሰበሰቡት እነዚህ የተለያየ ፓርቲክለር የሆነ ዲማንድ ፖለቲካል ዲማንድስ ያላቸው ሙቭመንት ኢንስቲትዩሽናላይዝድ መሆን አለባቸው እና የፖለቲካ ቅርጽ ይዘው አወቃቀር ይዘው አመራር ይዘው የምንፈልገው ይሄና ይሄ ነው፣ ጥያቄያችን ይሄ ነው፣ ፍላጎታችን ይሄ ነው፣ ይሄንን ልንሰጥ ፈቃደኛ ነን፣ ይሄን ልንቀበል ፈቃደኛ ነን የሚል ለፖለቲካ ውይይት አድራሻ ያለውና ተጠሪ አድርገን ልንጠቁመው የምንችለው ሰው መገኘት አለበት። ይሄን ለማድረግ ተቃዋሚ ፓርቲ የሚባሉት በጣም ትልቅ ኃላፊነትና ስራ ይጠብቅባቸው። ይሄን ሳያደርጉ ኢህአዲግና ተወያይ ማለት ራሱ ከማጋ ነው ኢህአዲግ የሚወያይ የሚለው ጥያቄ መመለስ ነው የሚያቀተን። ሶስተኛ እኔ ለእኔ በጣም ወሳኝ የምለው ፍራክ ወይም መንገድ ምንድን ነው? ፖለቲካ ፓርቲም ውስጥ ሳንገባ የኢህአዲግም አባልና ደጋፊ ሳንሆን የሀገራችን ጉዳይ ያገባናል የምንል መምህራን፣ ቄሶች፣ ሼኮች፣ የሙያ ማህበር ባለቤቶች፣ ሰራተኞች፣ በተለያየ የህይወት ነገር ውስጥ አርቲስቶች፣ መንግስታችን ከዚህ በኋላ ወይም የፖለቲካ ተዋንያኖቻችን እኛ ልንተዳደርበት የምንፈልገውን ስርዓትና ህግ ወይም ህገ መንግስት እንዴት እንደሚቀርጹ አጠገባቸው ሆነን እያየን ባለቤት ሆነን ከዚህ በኋላ እንዲህ ያለ አዙሪት የመሞት የመታሰር የመደብደብና የጦርነት ታሪክ አዙሪት ውስጥ እንዳንገባ ባለቤት የሆነው ህገ መንግስት እንዲቋቋም ፓሲቭ ሳንሆን ተመልካች ሳንሆን ባይስታንደር ሳንሆን አጠገብ ቆመን የምንታዘብ ሳንሆን እነዚህን የፖለቲካ ተዋንያን ተጠያቂ እንዲሆኑ ማድረግ አለ። ይሄ ሶስተኛ የማየው ፒላር ነው። አራተኛ አሁን ወደ ኢህአዴግ ልምጣ። አቶ ሙሉጌታ አሁን መለወጥ አለብኝ ብለዋል፣ ጥልቅ ተሃድሶ አደርጋለሁ ብለዋል ኢህአዴግ። ስለዚህ ለመደራደር ኔጎሽየትድ ለሆነ ፖለቲካል ሴትልመንት ፈቃደኛ ነው ብለውናል። እኔ ከሆነ እየው
አላልኩም።
ምንድን ነው ያሉት? እሺ እንደገና ሪፍሬዝ አድርጉልኝ እና ልመልስ።
አዎ ጽዮን ይሰማሻል?
ይሰማኛል። እንደገና ይንገሩኝና ሀሳቡን አጠራ አድርገው ልመልስ እያሉ ነው ዶክተር ደረሰ። ምንድን ነው ታዲያ ያሉት?
እኔ ያልኩት ኢህአዴግም ለውጥ እንደሚያስፈልግ ተቀብለዋል። ያ ለውጥ ደግሞ ምንድን ነው የሚለው ኢህአዴግ ጥልቅ ተሃድሶ ነው የሚለው ነው ያልኩት። ኢህአዴግ ኔጎሽየት ለማድረግ ተስማምቷል አላልኩም። ምክንያቱም ኔጎሽየት ለማድረግ እንደተስማማ እኔ አላቅም።
እሺ እንግዲያው ይሄን በአስተካከያው ስጄ ልመልስ ጽዮን።
እሺ
ኢህአዴግ ጥልቅ ተሃድሶ የሚለው ነገር ትንተናው በሁለት ነገር ላይ የተመሰረተ ነው። አንደኛ ሰዎች የመንግስትን ስልጣን ያለ አግባብ የግል ሀብት ማካበቻ አድርገውታል። ስለዚህ ሌብነትና ሙስና ስለተንሰራፋ ሌቦችና ሙሰኞችን አውርጄ ለህዝብ የሚንገበገቡ እንደ ሻማ እየቀለጡ ሌላውን ሀብታም አድርገው የሚሞቱ የፖለቲካ ካድሬዎች ይሾማለሁ፣ በዚህ የመልካም አስተዳደር ጥያቄ ችግር እፈታለሁ ይላል። ሁለተኛ የሚለው ምንድን ነው? ከዚህ በፊት የምሾማቸው ሹመኞች ሙያ ያላቸው አይደሉም። ሰዎች በሙያ ብቃትና በስራ ልምድ ሳይሆን በፓርቲ ሎሌነትና በብሔር ተዋጽኦ ነበር የሚወሰኑት። ይሄ ደግሞ የአገልግሎት አሰጣጤን በጣም ብልሹ ስላደረገው ባለሙያ ወይም ጠቢብ ሰዎችን ሾሜ የአስተዳደርና የአገልግሎት ስራውን አሳልጣለሁ እያለ ይሄ ጥልቅ ተሃድሶ ህዝቡ ለሚያነሳው የነጻነትና የዴሞክራሲ ጥያቄ መልስ ሊሆን አይችልም። መልሱ የሚሆነው ምንድን ነው? ሀገሪቱ ወደ ኋላ ተመልሳ ለሁሉም የሚበጅ ነጻና ዴሞክራሲያዊ ሀገር መስራት፣ የፌዴራል አስተዳደሯን እንደገና መጎብኘት፣ ምንድን ነው የጎደለው ነገር፣ ምንድን ነው ሊጨመርበት የሚገባ የሚለውን ነገር ማስተካከል፣ ከዛ በኋላ ነጻና ፍትሀዊ ምርጫ ተደርጎ ህዝብ የኔ ነው የሚለው መንግስት ስልጣን ተረክቦ ማስተዳደር ነው። ለእንዲህ አይነት ደፋር፣ ለእንዲህ አይነት ደግሞ እውነተኛ ወይም ኦነስት ለሆነ ፖለቲካል አንደርቴኪንግ ራሱን ያዘጋጃል ወይ እንደ ሻማ ቀልጣለሁ የሚለው ኢህአዴግ የሚለውን ጊዜና ታሪክ ይፈታዋል። እነዚህ አራት ነገሮች ግን ወሳኝ ናቸው ብዬ አስባለሁ።
እሺ ለሶስታችሁም አንድ ጥያቄ ላንሳና በዛውም የማጠቃለያ ሀሳብ እየሰጣችሁ ውይይቱን እናጠቃለው። ሶስታችሁም ባነሳችሁት ሀሳብ ላይ ሰላማዊ የሆነ ሽግግር ለማድረግ ኢህአዴግ የመፍትሄ አካል መሆን ይችላል የሚል ነገር አስቀምጣችኋል። ነገር ግን አንዳንድ የፖለቲካ አስተያየት ሰጪዎች ኢህአዴግ በሀገሪቱ ላይ እንደዚህ አይነት የፖለቲካ ውጥረት ሲፈጠር ነገሮችን አስተካክላለሁ ይልና ነገሩ ግን የተረጋጋ ሲመስል ቃሉን ያፈርሳል የሚል ስጋት አላቸው እና ይሄን ስጋታቸውን ሲሰነዝሩ ይደመጣል። ይህን ቃሉን ማጠፉን በምን ልንቆጣጠረው እንችላለን የሚል ስጋታቸውንም ሲሰነዘሩ ይሰማሉና የዘረዘራችኋቸው የመፍትሄ ሀሳቦች እንዴት ተግባራዊ ሊደረጉ ይችላሉ? ከዶክተር ጸጋዬ ነው ጀምረው።
አሁን ምን መደረግ አለበት ለሚለው በጣም ሪያሊስቲክ የሆኑ መልሶች መስጠት ስላለብን እነዛን አራት ነጥቦች አንስቻለሁ። እንደ አጋጣሚ ደግሞ ከሌሎቹም ጋር በእነዚህ ላይ ተግባብተናል። ነገር ግን ትክክለኛ የሚያስፈልገን ለውጥ ተሃድሶ ሳይሆን የሚያስፈልገን እኔ በአማርኛ ምን እንደምለው አላውቅም፣ በጣም ስር ነቀል የሆነ ለውጥ ትራንስፎርሜሽን ነው የሚያስፈልገን። ያ ደግሞ ቅድም ሙሉጌታ ያነሳቸውን አማራጮችም ከእይታችን ውጪ አያደርግም። ለምሳሌ የአደራ መንግስት ይቋቋም፣ የሽግግር መንግስት ይቋቋም፣ የኮንሰንሰስ መንግስት የተለያየ የሽግግር መንገዶችን ያስፈልጋል ከኢሃዲግም ውጪ ከኖርማል ፖለቲካል ሁኔታዎች መፍትሄዎች ውጪ አሁን ከባድ የፖለቲካ ቀውስ ስለሆነ ያለው ትልቅ የፖለቲካ መልስ ተመጣጣኝ የሆነ የፖለቲካ ምላሽ ነው የሚያስፈልገው። ስለዚህ ኢሃዲግ መታደሱ ብቻ ሳይሆን መለወጥ ያለበት ፍርአቱ ራሱ እንደ ፍርአት the idea of ኢሃዲግ የኢሃዲግ አይነት ፍርአት እንዳይኖር ማድረግ እንዲቻል በማያዳግም ሁኔታ መፍጠር አለብን ነው። ይሄን ለማድረግ ኢሃዲግ የመፍትሄው አካል መሆን አለበት ወይ? እኔ ቀደም ሲል እንዳልኩት አሁን በሰዓት ምን መደረግ አለበት ብለሽ ስለጠየቅሽኝ ነው እነዛ መፍቴ ተጨባጭ መፍቴ ያስቀመጥኩት እንጂ በእኔ እምነት ኢሃዲግ የችግር መንስኤ ብቻ አይደለም ራሱ ችግር ነው ይያልኩኝ ነው። የመጨረሻው አስፈሪ ቀውስ ኢትዮጵያ ውስጥ ሊፈጠር የሚችለው በህዝቦች መካከል የሚፈጠር ግጭት ነው። እሱን የሚፈጥረው ኢሃዲግ ራሱ ነው። ስለዚህ ኢሃዲግ የችግር የመፍቴ አካል ይሆናል እኔ በጣም ትልቅ ጥርጣሬ አለኝ። ቢሆን ጥሩ ነው ከሆነ ዶክተር ደረሰም እንዳለው ሙልጌታም እንዳለው ኢሃዲግ የመፍትሄው አካል ለመሆን ፈቃደኝነት ካሳየ መልካም አይመስለኝም። ያንም ያደርግ ከሆነ ተገፍቶ ብቻ ነው ሊወድቅ የሚችለው ማለት ነው። እንደዛም ሆኖ እንኳን ግን እንደዛም ወድቆ አሁን ኦልሞስት ማስተዳደር ያቃተው ነው ወድቆም እንኳን ካለ ኢሃዲግ ሽግግር ሊኖር ይችላል ወይ እነሱንም ያላካተተ ሽግግር ሊኖር ይችላል ወይ የሚለው እንግዲህ ታሪክ ብቻ የሚመልሰው ጥያቄ ነው። እኔ ኢሃዲግ በታሪኩ አንድም ጊዜ የሚታመን የድርድር የውይይት ፓርትነር ይሆናል ሆኖ አያቀም ይሆናል የሚል ተስፋ የለኝም። ነገር ግን ተቸግሮ ተገፍቶ በቃ የመጨረሻ አማራጭ ሆኖበት ከጀመረ ማድረግ የሚችለው እርምጃ ቀደም ሲል እንዳልኩት ምንም ቅድመ ሁኔታ ሳይያስቀምጥ ከማንኛውም ባለድርሻ ጋር ለመነጋገር ዝግጅት ማድረግ ይተበቅበታል። ከዛ በፊት ግን ከራሳቸው መካከል ጠንካራ አመራር መውለድ አለባቸው። ቅድም እንዳልኩት ተቃዋሚም ጋር ያመራር ችግር አለ ኢሃዲግም ጋር ከባድ ያመራር ውድቀት አለ። አሁን ያመራር ክራይሲስ ውስጥ ናቸው እና ከማን ጋር እንደሚነጋገሩ እንኳን እስከማናውቅ ድረስ ማለት ነው። እና ይሄንን ካደረጉ አይ ቲንክ ወደ ሰላማዊ ሽግግር መሄድ እንችላለን ብያም።
አቶ ሙልጌታ ማጠቃለያ ጭምር ነው የምፈልገው ከርሶና ያነሳውትን ጥያቄና ማጠቃለያ።
ጽዮን በጣም ብሪሊያንት ጥያቄ ነው የጠየቅሽው። አሁን ኢሃዲጎች ተስማሙ እንበልና ይሄ ነገር ከረገበ በኋላ ተቃውሞ ከቀነሰ በኋላ ይለዋት ሀሳባችን ቀይረናል በቃ ሀገሩ ተረጋግቷል አጨቅጭቁት ቢሉስ ምንድነው ዋስትናችን የሚለው ጥያቄ በጣም ብሪሊያንት ጥያቄ ነው። ምክንያቱም ሪል ጥያቄ ነው። እኔ ቅድም ያልኩት የጸጋዬን ሀሳብ እንዳለ ኢንዶርስ ሳረግ ምንድነው ጭንቅላት ውስጥ ያሉ ኢህአዴግ ከዛሬ ጀምሮ ማውራት ማቆም አለበት ነው። ሶ ህዝቡ አውርቶ የማያውቅ ህዝብ ማውራት አለበት። ኢህአዴግ አድማጭ መሆን አለበት። ሶ የሶሉሽናችን አሳምፕሽን ምንድነው? ኢህአዴግ ይህን ለማድረግ ይስማማል። ልክ ዶክተር ደረሰን የዘረዘራቸው ነገሮች አሉ ላለመድገም ማለት ነው። ኢህአዴግ ማድረግ አለበት ያላቸው እነሱ ናቸው ዋስትናዎች። ለምሳሌ ነገ እሺ መስማት ፈልጋለሁ ምንድነው ችግሩ ፈቃደኛ ነኝ የሶሉሽኑ አካል ለመሆን ስለዚህ ምን ምን ይደረግ የሚለው ላይ ሁለቱም ወንድሞቼ የዘረዘሯቸው ነገሮች እነዚህ ነገሮች ተደረጉ ማለት ህዝቡ ኢምፓወርድ የሆነ ሄደ ማለት ነው። ምን ማለት ነው? ሰዎች እንዳፈለጋቸው የሚሰበሰቡ ከሆነ ላይክ ህጉ በሚፈቅደው መሰረት ማለት ነው። ሰዎች የሚደራጁ ከሆነ ሰዎች ሰላማዊ ሰልፍ የሚያደርጉ ከሆነ ምን ማለት ነው? ዲያሌክቲካሊ የመንግስት ስልጣን እየቀነሰ የህዝብ ስልጣን እየጨመረ ይሄዳል ማለት ነው። ያ ነው ጋራንቲው። ህዝቡ ኢህአዴግ እሺ ይሰማለሁ ስላለ ህዝቡ ትግሉን ያቆማል ማለት አይደለም። ትግል የሚቆም ነገር አይደለም። የህዝቡ ጋራንቲ ወርክና ትግሉ ነው። ሶ ትግሉ የፖለቲካ ትግል ይሆናል ማለት ነው። ላይክ ቫይለንት ያልሆነ ግጭት በማይፈጠር መልኩ፣ ምክንያቱም ሁለቱም ወገን አሁን ፒስፉሊ ትራንስፎርም ማድረግ እንችላለን። ሌላው ጸጋ ያለው ትራንስፎርሜሽን ነው የሚያስፈልገን ያለው እውነት ነው። ትራንስፎርሜሽን ነው የሚያስፈልገን። ኮስቲን ኢዝ ትራንስፎርሜሽኑ እንዴት ነው የምናመጣው? እና ምን እያልኩ ነው እኔ ሰላማዊ የሆነ ትራንስፎርሜሽን ከሆነ የምናስበው ኢህአዴግ የትራንስፎርሜሽኑ አባል ወይም አካል ሊሆን ይችላል ብለን ኢማጅን ከማድረግ ብንነሳ ፌል ቢያደርግ እንኳን መሞከራችን ትልቅ ነገር ነው የሚሆነው። ቢያንስ የሞራል የበላይነት ያስገኝልናል። ስለዚህ በእነዚህ ምክንያቶች ኢህአዴግ እወጣለሁ ቢል አልቲሜትሊ ህዝቡ የራሱ ትግል ስለሆነ ዋስትና ትግሉ ይቀጥላል። ትግሉን ማቆም አይችልም ኤኒዌይ። ስለዚህ እወጣለሁ እንኳን ቢል ህዝቡ የሚያጣው ነገር የለም ብዬ ነው መስ
ዶክተር ደረሰ ማጠቃለያ ሉሰድና ከዛ በኋላ አጠቃልላለሁ።
እኔ መቼስ ጽዮን እግዚአብሔር ይስጥልን ስለጋበሽን፣ በተለያየ ሀገር ያለን ሰዎች ነን፣ የተለያየ ፖለቲካ አመለካከት ያለን ሰዎች ነን። ቅድም ዶክተር ጸጋዬ እንዳለው ተስፋ የሚሰጥ ነው። በዚህ እንኳን መስማማታችን፣ አሁን በእነዚህ ነጥቦች እንኳን መስማማታችን ትልቅ ነገር እውነት ለመናገር። እኔ ኢህአዴግ ከዚህ በፊት በድርድር የማይታመን እንደሆነ ሁላችንም እናውቃለን። ይሄ ደግሞ በሁለት ምክንያት ነው ባይ ነኝ። አንዱ ምንድን ነው፣ ይሄ የተቃኘበት የግራ አይዲዮሎጂ ብዙ ጊዜ ነገሮችን የሚያየው በጨቋኝና በተጨቋኝ፣ አድሃሪና ተራማጅ፣ አንዱን ወንጀለኛ አንዱን ጻድቅ አድርጎ ስለሆነ በዛ ርዕዮት ውስጥ የፖለቲካ ኮምፕሮማይስ የሚባል ነገር የለም። እና አሸንፎ መውጣት ሲባል 100% አሸንፎ ሌላውን 0 አስቀርቶ መውጣት። ይሄ አይዲዮሎጂ ደግሞ ለዴሞክራሲ፣ ለኔጎሺዬሽን፣ ለሬኮንሲሊየሽን የሚሆን አይዲዮሎጂ አይደለም። እና አልፈርድባቸውም፣ ያደጉበት ርዕዮት ውጤት ናቸው። አንዱ ምክንያት እሱ። ሁለተኛ እንደምናውቀው አሁን ያለው ርዕዮት ደግሞ ይሄ ልማታዊ መንግስት ነኝ የሚለው ምንድን ነው? እኔ አውራ ፓርቲ ነኝ እና ይህንን ሀገር 50-60 ዓመት ገዝቼው መሀከለኛ መደብ ፈጥሬ እኔን ሻማ ቀልጬ ከዛ በኋላ ነው እንግዲህ ሊበራል ዲሞክራሲ የሚበሉት ምን አይነት ማህበራዊ ከበርት የተፈጥሮ እና እኔ አሁን ሞግዚት ነኝ የሚል እና ለዛ ሞግዚትነት ደግሞ 50-60 ዓመት ተሰጠኝ ሌላውን በሙሉ እየገዛው ሀብታም አድርጌው ከዛ በኋላ መሬት ላይ ኦብጀክቲቭ ኮንዲሽንስ ፈጥሬ ይሄ አካሄድ ሁለቱ ነገሩ ነው ኢህአዴግን አንድ በጣም አምባገነን እንዲሆን የሚያደርገው። አሁን ግን የህዝብ ማዕበል እየመጣ ነው። የህዝብ ግፊት እየመጣ ነው። የህዝብ ጥያቄ እየመጣ ነው። ሞግዚትነትህን አንፈልግም፣ አምባገነንነትህን አንፈልግም፣ በልማት ስም መብታችንን መርገጥ አይቻልም እያለ ነው የኢትዮጵያ። ስለዚህ ደወሉ እየተደወለለት ነው። ለደወሉ መንቃት ነው ያለው አማራጭ። አልነቃም፣ ወደ ውይይት መድረክ አልመጣም፣ አሁንም በኃይልና በጉልበት ይህን እፈታለሁ የሚል ከሆነ ራሱ ጠፍቶ አጥፍቶ ማለቅ ይሆናል። የኢህአዴግ የታሪክ ሌገሲው ይሄ ነው። እንደዛ አይነት ምርጫ እንደማይወስዱ ተስፋ እናደርጋለን። ናው በተቃዋሚ ወገን ያለው ይሄንን በማሰብ ለነሱ እድል በመስጠት የለውጡ የትራንስፎርሜሽኑ አካል አድርጓቸው ሞራል ሱፒሪዮሪቲ ይሰጣል የሚለው የአቶ ሙሉጌታ አርጊመንት እኔ ይስማማኝ እና ተቃዋሚ የሚባለው ኃይል ወይም መብቱን የሚጠይቀው ኃይል የሚጎልበት ነገር የለም። ይህንን አፒል በማድረግ የሚቀንስበት ነገር ያለ አይመስለኝም።
እሺ፣ በጣም አመሰግናለሁ። እንግዲህ በጣም አመሰግናለሁኝ። ሳጠቃልለው የማጠቃልለው ያነሳችኋቸው ሀሳብ አለ የተስማማችሁባት፣ በመሀል ላይ ደግሞ ያልተስማማችሁበት ሀሳብ አለ እና እነሱን ይዘን ለአድማጮች ደግሞ ከሰሙ በኋላ አድማጮች የሚያነሷቸው ጥያቄዎች ካሉ የአድማጮችን ጥያቄዎች ተቀብለን ካቆምንበት ውይይቱን እንደምንቀጥል ተስፋ አደርጋለሁ። እንደሱ እንዲሆን ደግሞ እኔ እንግዲህ የራሴን ኃላፊነት እወጣለሁ። በእናንተም በኩል ያነሳችኋቸውን ሀሳቦች እንደገና በድጋሚ አዳምጣችሁ መነሳት አለበት ብላችሁ የምታስቡት ካለ እነሱንም ደግሞ ይዛችሁ ሌላ ውይይት እንደምናደርግ ተስፋ አደርጋለሁ። በእኔ በኩል ሁላችሁንም በጣም አመሰግናለሁ።
በጣም እናመሰግናለን።
እግዚአብሔር ይመስገን።
የተከበራችሁ አድማጮች፣ ይህ ውይይት ለጊዜው ለአሁን ተቋጨ። ለሚነሱት ጥያቄዎች ሁሉ የኢትዮጵያን መንግስት ምላሽ ለማካተት ጥረት እያደረግን ነው። የመንግስቱን ቃል አቀባዮች አስተያየትና እናንተም አድማጮች ውይይቱን ተከታትላችሁ የምትሰጧቸውን ሐሳቦቻችሁን ጨምረን ይህንን ውይይት እንቀጥላለን።
በውይይቱ ላይ ያላችሁን ጥያቄዎች እንዲሁም በቀጣይ ከዚህ ጉዳይ ጋር መነሳት አለበት የምትሉትን ሁሉ ጻፉልን።
ሙሉውን ውይይት ከዌብሳይታችን amharic.voanews.com ታገኛላችሁ። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ወይም ደግሞ ኢሜይላችን horn@voanews.com ነው። ሲሆን በገባሽው ቃል መሰረት እዚህ ጋር እረፍት እናድርግና ምን ትጋብዥን ይሆን?
አንድ ሙዚቃ ልጨምር። አሁን እንኳን ወደ እንግሊዘኛው ብንሄድ ነው የሚሻለው።
ቅዳሜ
አዎ፣ ቢያንስ የሙዚቃ ቃና ለማስታወስ እንዲሆን። ዋን ዳይሬክሽን የተባሉ የሙዚቃ ቡድኖች ወጣት የሙዚቃ ቡድኖች ናቸው። ዋት ሜክስ ዩ ቢዩቲፉል ሲሉ የተጫወቱትን ዘፈን ብጋብዝስ?
አንቺን ውብ የሚያደርግሽ
You're insecure, don't know what for. You're turning heads when you walk through the door. Don't need makeup to cover up. Being the way that you are is enough.
ቆንጆ ሙዚቃ ነው ሲሆን ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት VOA 24 ላይ ከመናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎሄርትዝ በ19 እና በ49 ሜትር ባንድ አጭር ሞገድ ማለት ነው የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ደግሞ በ1431 ኪሎሄርትዝ መካከለኛ ሞገድ ላይም ታገኙናላችሁ።
ሰለሞን እንግዲህ ፕሮግራማችን እዚህ ላይ ወደ መጠናቀቁ ነው። ለስንብት ግን አንድ ሙዚቃ እንጋብዛችሁ አድማጮችን ላንተ ለስጠድሉን።
አመሰግናለሁኝ። ማይክል ጃክሰን አመስታውት ውስጥ ያለውን ሰው እየታጨውጭ Man in the Mirror Michael Jackson.
You're gonna make a change for once in my life. Gonna feel real good. Gonna make a difference. Gonna make it right. And as I turned up the collar bone, my favorite winter coat, this wind is blowing my mind. I see the kids in the street, but not enough to eat. Who am I to be blind, pretending not to be them? Disregard a broken bottle top and a one-man show. They follow each other on the wind, you know, 'cause they got nowhere to go. That's the one, no one yet to know. Take a look at yourself and then make a change. I've been a victim of a selfish kind of love. It's time that I realize
You got